ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምክር አንዱ መሳሪያችን ከሆነ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅሞ ስርዓት እንዲሰፍን ማድረግ መቻል አለበት። ሁለቱ ሲቀናጅ ነው ብዬ አስባለሁ። ይቅርታና ፍትህ አንድ ላይ ሊሄዱ የሚደረግበት
የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝደንት ቄስ ዮናስ ይገዙ ናቸው። በኢትዮጵያ በተለያዩ አካባቢዎች በጅምላ እየተፈጸሙ ያሉትንና ለብዙዎች ህልፈት መንስኤ የሆኑ ጥቃቶች እንዲቆሙና ለዚህም መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት የሚደረገውን ጥረት አስመልክቶ ከተሰናዳ ፕሮግራም የተወሰደ ነው። በጥያቄው መልስ ፕሮግራማችን ተሰማችኋላችሁ። ሰፊውን የምሽቱን ፕሮግራም ይዟል። እንደምን አመሻችሁ የተከበራችሁ አድማጮቻችን። የዛሬ ቅዳሜ ነሐሴ 12 2010 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ሰለሞን ኩታ ያስተናግዳለሁ። ንጉሡ ታምሬ ዝግጅቱን ይመራል። መልካም ምሽት።
እንደምን አመሻችኋል። ዜናውን የማሰማው አዲሱ አበበ ነኝ። ከ1997 ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት አፋኝ አዋጆችን መመርመር ጀምሯል። እስክንድር ፍሬው አጭር ዘገባ አለው።
የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆችና መመሪያዎች እንደሚታገዝ ሲገልጽ የቆየው መንግስት ወደ ስራ መግባቱ ግልጽ ሆኗል። የህዝብ ሮሮ ሲሰማባቸው የቆዩ አዋጆችን እንዲመረምር የተቋቋመው ምክር ቤት ዛሬ የጥናቱን የመጀመሪያ ውጤት አቅርቧል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሐሳብ እንዲያቀርብ በፌደራል ጠቅላይ ዋና አቃቤ ህግ የተቋቋመው ምክር ቤት ነው ዛሬ የመነሻ ጥናት ያቀረበው። ኮሚቴው በስሩ ንዑስ ኮሚቴዎች ያሉት ሲሆን ከነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴ ናቸው የመነሻ ሐሳብ ያቀረቡት። ውይይቶችም ተካሂደዋል። የጸረ ሽብር ህጉ ለምሳሌ በአገሪቱ ያስከተለው ከፍተኛ የመብት ጥሰት በተሳታፊዎቹ ተነስተዋል። በዚህ ህግ ምክንያት ታስሮ የተፈታው አጥናፍ ብርሃኔ ከአስተያየት ሰጪዎቹ አንዱ ነው።
የጸረ ሽብር ህጉ ኢትዮጵያን ከጠቀማት ይልቅ የዜጎቿን በጣም የጎዳው ይብሳል ብዬ አስባለሁ። እንደኔ አይነት ንጹህ ሰዎች፣ በወንጀል ያልተሳተፉ ሰዎች እስር ቤት ገብተው ተሰቃይተዋል ማለት ነው። ስለዚህ ባይኖር መርጣል።
ኢህአዴግ የጸረ ሽብር ህጉን የተጠቀመበትን መንገድ ደርግ ቀይ ሽብርን ከተጠቀመበት ሁኔታ ጋር ያነጻጸሩት ደግሞ የህግ ባለሙያው አቶ ወንድሙ ኢብሳ ናቸው።
ኢህአዴግ ከስልጣን ላይ በነጻ ሊሰናበትም ስልጣኑን ለማስከበር አውጥቶ አውርዶ ማብራት አጥፍቶ በጨለማ ይሄ ነው ተንኮል አዋጅና ህግ አወጣ። የጸረ ሽብር አዋጅ የምንስል መልከትፉን በስም ይደግፉን።
ዛሬ ሙሉ ቀን የተካሄደው ውይይት ጉዳዩ የሚመለከታቸው የተለያዩ አካላት የተገኙበትና በርካታ አስተያየቶች የተሰጡበት ነው። ሰሞኑን በተከታታይ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ከተማ መግባታቸውን የገለጸልን ዘጋቢያችን ብርሃነ በርሄ ዝርዝሩን ልኮልናል።
ፕሬዝዳንት ሪፐብሊክ ደቡብ ሱዳን ሳልቫ ኪር ሚያርዲት ፕሬዝዳንት ኢሳያስ አፈወርቂ ባደረጉላቸው ግብዣ የሶስት ቀናት ይፋዊ የሥራ ጉብኝት ለማድረግ ዛሬ ነሐሴ 12 አስመራ ገብተዋል። ፕሬዝዳንት ሳልቫ ኪር አስመራ አየር ማረፊያ በገቡበት ወቅት ፕሬዝዳንት ኢሳያስ አፈወርቂና የኤርትራ መንግሥት ከፍተኛ ባለሥልጣኖች አቀባበል አድርገውላቸዋል። ፕሬዝዳንት ሳልቫ ኪር በኤርትራ በሚቆዩባቸው ሶስት ቀናት ከፕሬዝዳንት ኢሳያስ አፈወርቂ ጋር በሁለቱ አገራት መካከል ያለውን ግንኙነት ለማጠናከርና ለማጎልበት በሚያስችሉ ጉዳዮችና ቀጠናውን በሚመለከት ጉዳዮች ላይ እንደሚወያዩ ታውቋል። ከፕሬዝዳንት ሳልቫ ኪር ጋር የደቡብ ሱዳን የውጭ ጉዳይ ሚኒስትር ኒያል ፔንግኒያል፣ የፕሬዝዳንቱ ጽህፈት ቤት ሚኒስትር ማይክ አይልጌንና ሌሎች ከፍተኛ የመንግስት ባለስልጣኖች አስመራ ገብተዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ቦስተን ማሳቹሴትስ እዚህ ዩናይትድ ስቴትስ ኗሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ የጥላቻን ግንብ አፍርሰን የፍቅር የሰላምና የአንድነት ድልድይ እንስራ በሚል መሪ ሐሳብ ዛሬ ኬምብሪጅ ከተማ ውስጥ የመደመር ዓላማን በመደገፍ ሰልፍ አካሄዱ። ወደ ስፍራው ደውዬ ካስተባባሪዎች እንደተረዳሁት ሰልፉ ታላቅ የመደመር ዓላማ ያለው መሆኑ ነው። አቶ ሰለሞን ወደመድን ዓላማውን በሰልፉ የተሳተፉትን ምን ያህል ህዝብ እንደተገኘ የተደመረው ህዝብ ከየት እንደተሰባሰበ አጠር አድርገው ገልጸውልኛል።
ፕሮፖዝልን እናደርገው የመደመርና በኢትዮጵያ የለውጥና የዲሞክራሲ ፖለቲካዊ ምህዳሩን የማስፋት እንቅስቃሴ ሙሉ ድጋፋችንን የመስጠት እርምጃ ነው። ሁለተኛው በፖስተንና አካባቢው የሚኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በአገራቸው የተጀመረው የለውጥ ሂደት ውስጥ የሚያበረክቱት ቀጥተኛ ተሳትፎ በምን መልኩ ይጀመር የሚለውን በርና መሰረት ለመጣል ነው። በዚህ መሰረት ዛሬ በሴንቶ ፓርክ ኬምብሪጅ በተለምዶ ኤራፎርት ብሎ ይጠራል የተሰበሰቡት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ከኢትዮጵያ ካቶሊክ ቤተክርስቲያን፣ ከኢትዮጵያ ወንጌላዊ ቤተክርስቲያን እንዲሁም ከኢትዮጵያ ሙስሊሞች የተወከሉ አባቶችና አባሎች አሉ። ከኤርትራ ኮሚኒቲ እንዲሁም መሰረታቸው በቦስተን ካደረጉ የኦሮሚያ ኮሚኒቲዎች የመጡ ወንድሞቻችን አሉ። በስፍራውም ከኢትዮጵያ ኤምባሲ የተወከሉልን አቶ ነቢዩ ዳንኤል ከአምባሳደሩ ቢሮ፣ አቶ ተመቀሽ ፈራው ደግሞ ከዲያስፖራ ጉዳዮች ኃላፊ እዚህ ተገኝተው በአሁኑ ሰዓት መልእክታቸውን እያስተላለፉልን ነው። ኢትዮጵያዊው በምን መልኩ በአገሩን ተሳትፎ እንደሚያደርግ ማድረግ እንደሚጠበቅበትና ለውጡን እንዴት መካፈል እንደሚችል ማብራሪያ ሰጥተዋል። በስፍራው አሁን በርካታ ሰዎች ተገኝተዋል። በተለይ በዚህ አካባቢያችን አንድ ትልቅ የለቅሶ ስነ ስርዓትም ስላለ ከዛም በአሁኑ ሰዓት እየመጡ ነው ያሉት። ስለዚህ ገና ፕሮግራም በመጀመሩ ቁጥሩን ይሄናችን ነው ለማለት ትንሽ አሁን ያስቸግራል። ሆኖም ግን እኛ ባሰብነውና ባቀድነው መሰረት ፕሮግራሙ እየተካሄደ ነው። የተለያዩ መፈክሮች በዚህ አካባቢ ይታያሉ። ኢትዮጵያን ለመለወጥ መጀመሪያ እያንዳንዳችን ራሳችንን እንለውጥ፣ በልዩነታችን ውበታችን ነው፣ ማንነታችን የተመሰረተ የተገመደ የተዋሃደ ነው፣ ኢትዮጵያዊነት ሱስ ነው የሚሉ የተለያዩ መፈክሮችንና የተለያዩ ሰንደቅ ዓላማዎችን የያዙ ሰዎች በስፍራው ይታያሉ። ከኦሮሚያ ኮሚኒቲ፣ ትግራይ ኮሚኒቲ በጠየቅነው መሰረት በፖለቲካና በሌሎች ጉዳዮች ላይ መሳተፍ ባይችልም እንደ ማህበር ግን ደግሞ እንደ ግለሰብም መጥተው እዚህ ራሳቸውን እየገለጹ ያሉ አሉና ይህ ይመስላል ስብስባችን።
አመሰግናለሁ አቶ ሰለሞን ወልደ መድህንን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በሰማንያ ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። ቤተሰባቸውና በስማቸው የተሰየመው ድርጅታቸው በትዊተር እንዳስታወቁት አናን ለአጭር ጊዜ በደረሰባቸው ህመም ነው ሕይወታቸው ያለፈው። በትዊተር ገለጻው መሰረት ኮፊ አናን ዓለም አቀፍ አመራር የሰጡና ዓለም አቀፋዊ ዲፕሎማትም ነበሩ። የተባበሩት መንግስታት ድርጅት በበኩሉ ዛሬ አንድ ታላቅ መሪና ባለ ራዕይ ሰው በማጣታችን በጽኑ አዝነናል ሲል በትዊተር አመልክቷል። ጋናዊው ዲፕሎማት ኮፊ አናን የተባበሩት መንግስታት ድርጅትን እንደ አውሮፓ አቆጣጠር ከ1997 እስከ 2006 በዋና ጸሐፊነት የመሩ የመጀመሪያው አፍሪካዊ ናቸው። ከድርጅቱ ሰራተኞች መካከለም ለዋና ጸሐፊነት የበቁ የመጀመሪያው ባልደረባ ናቸው። የወቅቱ የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥም የኮፊ አናን ትልቅ ስብዕናን አወድሰው አድናቆታቸውን ገልጸውላቸዋል። የጦር መሳሪያ ጠበብት እንዳስታወቁት ሳውዲ መራሹ ጣምራ ጦር በቅርቡ የመን ላይ ባካሄደው የአየር ጥቃት አሜሪካ ሰራሽ ቦምብ መጠቀሙ ሲኤንኤን ዘገበ። በዘገባው መሰረት በአንድ የገበያ ስፍራ በነበረ አውቶቡስ ላይ በተሰነዘረ የአየር ድብደባ 40 ሕፃናትን ጨምሮ 51 ሰዎች ሞተዋል። 59 ሕፃናትን ጨምሮ 79 ሰዎችም በዚሁ ጥቃት ቆስለዋል። አንድ የሳውዲ መራሹ ጣምራ ጦር ቃል አቀባይ በዚህ ወር መጀመሪያ ገደማ እንዳመለከተው ጥቃቱ ኢላማ ያደረገው በገበያ ስፍራ የነበሩ የሁጢ ሽምቅ ተዋጊዎችን ነው። በመጨረሻም የፓኪስታን ጠቅላይ ሚኒስትር ሆነው የተመረጡት ኢምራን ካህን ዛሬ ቅዳሜ ቃለ መሐላ ፈጸሙ። ኢስላማባድ ውስጥ በተካሄደ ስነ ስርዓት ላይ ባደረጉት ስሜት የተቀላቀለበት ንግግርም ለፓኪስታን ያለኝን ታማኝነት በሐቅ አረጋግጣለሁ ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በ19ና በ5 ሜትር ባንዶች እስከ ምሽቱ 4 ሰዓት አብረናችን ቆያለን። ወደ ቀጣይ ቅንብር እንለፍ። ቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ ግንቦት 5 2010 ዓ.ም ከብት በመጠበቅ ላይ ሳለ አሰቃቂ ጥቃት የተፈጸመበት አበጥር ወርቁ የተባለ ታዳጊ የደረሰበት ጉዳት በማህበራዊ መገናኛ ብዙሃን መነጋገሪያ ሆኖ መቆየቱ ይታወሳል። የክልሉ መንግስትና ባለሀብቶች ባደረጉት ርብርብ አፋጣኝ የሕክምና እርዳታ እንዲያገኝ ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከምም ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግስት ባለስልጣናት ሄደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ሀገር ተልኮ ተመልሷል። ታዳጊው ወጣት በአሁኑ ጊዜ በምን ሁኔታ ላይ ይገኛል? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ እነሆ።
አበጥር ወርቁ የ14 ዓመት ታዳጊ ነው።
አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው እስኪ ንገረኝ።
ከብስ ጠብቁም ልጅ መጡና ጫት እንብላ አሉ። ዛኔ ጫት አልበላም ስላቸው ሌላ ሰው ያለ በጫካ ሄዱ። ከዛኔ ብቻቸውን መጡና ጃዴን ሲመጡ ከዛ እነሳለሰል ወገቤ ፈቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህን አሞሃየ?
ብልቴም ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
በእለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉምዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
እግዚአብሔር ይመስገን።
ለምንድን ነበር ወደ ቤኒሻንጉል ጉምዝ ሄዱ?
የሩቲ ያው በ77 አመት ምረስ ጀምሬ እንግዲህ ለርሻ ብዬ ነው አዲስ መሬት ብዬ ለርሻ ነው ህጂ እዚያው ላይ ነው ልጅም ወለዱ ከዚያው ነው ምኖር። ዘመድናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተይሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በበነጋው ፌደራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው አዎ አለ ቀብረነዋል መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልቱን አወጣው። ያው ቃል መቀበል ፖሊሱ ሲመጣ አመጣው አሳይቶናል። እርግጥ መንግስት ተባብሮኛል። ይሄው ፋዊ ወዲያው አንስተን በስምንት ሰዓት ለሊቱ ገባነ። ግንቦት 6 ቀን ነው እንደዛ የሆነ። በስምንት ሰዓት ለሊቱን መጠንፋዊ 3 ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ። 22 ቀን እንደተረዳ አዲስ አበባ ላኩኝ ባየር።
የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ሕክምናውን ሲከታተል ቆይቶ ተመልሷል። 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ።
አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃበቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤትም ቢሰጠኝ።
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ባለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው።
ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግን ነው። ወደፊት እዚህ አካባቢ ክልል የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው በእኛ በኩል እንትን የምናደርገው እኛም እንደ ቢሮ ለህፃናባጥር ለደረሰበት ችግር ከጎኑ ቁመን በእንክብካቤም በደንነቱም በሁሉም ዙሪያ መለስ ማድረግ ምንችላቸው ነገሮች ሁሉ ለማድረግ ወደ ኋላም ማንንም በተወለዱበት ወራዳ በዚህ አካባቢ ለአማራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያረጋሉ።
አበጥር ከዚህ ሁሉ ጉዳት በኋላ በለጋ አድሜው አንድ መሰረታዊ ነገር ይናገራል።
እሱኝ ፍቅር ተከባብሮ መኖርን በደሪ ቀማለትን አስተምራቸዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ ለጥያቄው መልስ ፕሮግራም ነው። በትላንትናው ምሽት የተጀመረ ጥንብር ነው። በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ የሚፈጸሙ ጥቃቶች ብዙዎችን ለህልፈትና ለከፋ አደጋ እየዳረገ ነው። በርካታ አብያተ ክርስቲያናት ተቃጥለዋል። በግለሰቦችና በህዝብ ንብረት ላይም ከፍተኛ ውድመትና ዝርፊያ ተፈጽሟል። አሁንም ድረስ ያላበቁ ጥቃቶች በአንጻሩም በብዙዎች ዘንድ ከፍተኛ ሐዘንና ቁጣ ቀስቅሰዋል። አንዳንዴም ዘውግ ለይተው ጭምር የሚቃጡት እነኚህ ዘግናኝ ጥቃቶች በአስቸኳይ ይቆሙ ዘንድ የእምነት ቤቶች ምን አይነት ሚና ሊጫወቱ ይችላሉ? የጥቃቶቹ ምንነት በወጉ እንዲጣራና ወንጀለኞቹም ለፍርድ እንዲቀርቡ የሚሉት ጥያቄዎች ከየአቅጣጫው እየተሰሙ ነው። ለጥያቄው መልስ ጥቃቶቹ እንዲቆሙና ለዚህም መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከአድማጮች ለደረሱን ጥያቄዎች ምላሽ ከሁለት ሃይማኖት አባቶችና ከአንድ የማህበረሰብ መሪ ጋር የተካሄደ ውይይት ነው። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ናቸው። በትላንትናው ምሽት እልባት ካደረጉበት ነው የሚጀምሩት። በቅድሚያ ግን እንግዶቹን እናስተዋውቅ።
የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ ተከታዩ ጥያቄ ለርሶ ነው። ናስር ሻኪር የተባሉ አድማጫችን ናቸው በፌስቡክ ገጻችን ይህን ጥያቄ ያደረሱን። እስከ መቼ ነው እንዲህ ባለው ሰብአዊነት በጎደለው ሁኔታ ውስጥ የምንቀጥለው ሲሉ ማብቂያ ያልተበጀለት የሚመስለውን ረጅም ዘመን የዘለቁ ግጭቶች ያነሳሉ። አንዳንዶቹ የልዩነት መነሻ የሆኑ አስተሳሰቦች አንዳንዴ ሃይማኖትን አስተካከው የሚቀርቡበት ጊዜም አለና የሃይማኖት አባቶቻችን ከዘመናችን ፈተናዎች በዙሪያችን ካለው ተጨባጭ ሁኔታ ጋር የሚጣጣሙ ስብከቶችን ማድረግ የለባችሁም ወይ ሲሉ ጥቅል ጥያቄ ሰንዝረዋል። ቄስ ዮናስ እርሶን አስከተል ምን ይላሉ ለጥያቄያችን ናስር ሻኪር?
እሺ አመሰግናለሁ። አስቀድሜ የበጣም ጠቃሚ ውይይት ነው የሚሆነው ጉዳችን በትክክል የሚያዳምጠን ከሆነ። የመጀመሪያው ነገር እንደ ሃይማኖት አባቶች እና እንደ ህዝብ መሪዎች የኛ ሚና መሆን ያለበት ማስተማር፣ መገሰጽ፣ መምከር እና ደግሞ አቅጣጫን ማሳየት ነው። በእርግጥ አሁን በሀገራችን ያለው ሁኔታ ጫፉን ማየት እጅግ በጣም እያስቸገረ ነው። ግጭቶቹ ምንድን ናቸው? በእውነት ሃይማኖታዊ ናቸው ወይ? ወይም ደግሞ የቋንቋ የዘር ጉዳይ ናቸው ወይ? በዚህ ሌላ መንስኤ ያላቸው የሚለውን ለትንሽ ለማጣራት ምርምር ይጠይቃል። ይሁን እንጂ ግን በግልጽ የምናውቃቸው ነገሮች አሉ። በየቦታው ጥቂት ትንሽ የሆኑ ነገሮችን ጎላ አድርጎ ለጥላቻ፣ ለግጭት ለመገዳደል የማያበቁትን ጉዳዮች የማጉላት ነገር አለ። እንግዲህ የሃይማኖት አባቶች የእኛ ድርሻ ወደ ህዝቡ መውጣት አንድ ነገር ሆኖ፣ በሌላ በኩል ግን ከህዝቡ ጋር ነን። በህዝቡ ውስጥ ነው ያለ ነው እና ህዝባችን መልክተኛ ህዝብ ነው። በያለበት ቦታ እንደ ቤተ ክርስቲያን ካሰብን ምዕመናን በያሉበት ስፍራ ሁሉ የሰላም መልክተኞች፣ የእርቅ መልክተኞች፣ የፍቅር መልክተኞች ናቸው እና ለሰላም ዘብ እንዲቆሙ እንደሞከርን ነው ሁልጊዜ። መቼም በየጊዜው በየዕለቱ በየስብከተ ወንጌሉ የምናደርገው ይህ ነው። በሌላ መልኩ ደግሞ ማህበራዊ ግዴታዎችም አሉብን። ወደ ህዝብ መውጣትና አይ ይህ አይገባም ማለት ያስፈልጋል። ምክንያቱም እንደ ሃይማኖት አባቶች የምንመራባቸው ስርዓቶች አሉ። መጽሐፍ ቅዱስ አንዱ ነገር ቢሆን ክርስቲያን ሙስሊሙ ቁርአን ሲሆን እነዚህ ሁሉ ህዝባችንን የምናስተምርባቸው የምንገስጽባቸው መሳሪያዎቻችን ናቸው። እነዚህን በትክክል ብናስተምርና ህዝቡ ደግሞ በዚህም ቢኖር ካስተማር በእውነት ደግሞ ትክክለኛውን አቅጣጫ ማሳየት ከቻል ህዝቡ ይሰማል። ግን አሁን አንድ ነገር ነው ቸገረኝ። መስማትስ ይሰማል ሰው? አሁን ስንናገር በሚዲያም ቀርበን በሌላው እንዲያዳምጥ ነው የምንፈልገው። ማዳመጥ አለበት። ህዝቡ ስላላዳመጠን ነው እንጂ አልፎ አልፎ ግን ያንበት ጊዜ የለም። ሙሉ በሙሉ ግን በግናው አላዳመጠንም ማለት አልችልም። ግን ችግሮች ያሉባቸውም ሰፈሮች ስንመለከት አዎ መልክቶቻችንን አልሰሙም ማለት ይቻላል። እና የኛ ትልቁ መልክት እያልን ያለ ነው ሰው እንደ ሰው ሰው መሆን አለበት። ሰው እንደ ሰው ማሰብ አለበት። አይምሮውን መጠቀም መቻል አለበት። በህልናው ዳኝነት ፊት በትክክል ቆሞ መልስ መስጠት መቻል አለበት። ስለሚያደርገውም ነገር ማሰብ አለበት። ለነገር ለክርክር ለጭቅጭቅ ለጥላቻ የሚያነሳሳው ቃል ቋንቋ ቢኖር መልስ መስጠት የሚችል ህዝብ መሆን አለበት። የሚጠቀም ነገር የለውምና ቀደም ሲል እንደሰማሁት ከአባገዳ ነገር የሚቆሰቁሱ አይጠፉም የምናው አሁን ይኖራል። የምሰማው ያንን ድምፅ ስሰማ ማመዛዘን መቻል አለበት። የራሱን ሚዛን፣ የራሱን አይኖ፣ የራሱን አስተሳሰብ፣ የራሱን ግምት መውሰድ አለበት። ምክንያቱም ከግጭት የምጠቀም የለምና የምጠላ ሰው ራሱን ነው መጀመሪያ የምጠላው። ጥላቻ የምጠላውን ያንን ሰው ራሱን ነው መጀመሪያ የሚጎዳው። ምክንያቱም ከፍቅር የሚገኘውን ደስታ ያጣል፣ ከሰላም የሚገኘውን ደስታ ያጣል፣ ከይቅርታ የሚገኘውን ደስታ ያጣል። ስለዚህ ሰው እንደ ሰው ማሰብ አለበት። ይህንን ነው ሁልጊዜ የምናስተምረው ማለት ፈልጋለሁ።
እሺ፣ አመሰግናለሁ ቄስ ዮናስ ይገዙ። የሚቀጥለው ጥያቄ ተያዥ ስለሚሆን ሀጂ ዑመር ኢድሪስን ልጠይቃቸው። በተጨባጭ እስካሁን አልተነጋገርንም። ከሀገሪቱ ባህልም ልምድም ፈሪሃ እግዚአብሔርም ሁኔታ ጋራ የማይጣጣሙ ነገሮች ናቸው በቅርቡ የሚካሄዱት። ሰውም በብሔሩ ምክንያት ቀጥቅጦ መግደል፣ ሳያጣሩ ብቻ በጥርጣሬ ደብድቦ ደግሞ በአደባባይ ተመልካችም እያለ የሚመለከተውም ነው ተጠያቂ የሚሆነው። የተወሰኑ ሰዎች ደብድበው መስቀል፣ ንብረት ማውደም፣ ማቃጠል፣ ይሄ ሁሉ የሃይማኖት አባቶች ፈጥነው ሄደው መገሰጽ የለባቸውም እንዴ እንዲህ አይነቱን ነገር? ወይንስ ህግ አይፈቅድልንም ከህግ አንጻር ነው መሰራት ያለበት በሚል ነው ወደኋላ የምትሉት? አጠር አርገው ቢገልጹልኝ ሀጂ ዑመር። ከኛ እኩል ዝም ብላችሁ ሰምታችሁ እንዴ ቁጭ ትላላችሁ ነው የኔ ጥያቄ። ይቅርታ አድርጉልኝ።
ችላላለውም ጥያቄው ትክክል ነው። የሃይማኖት አባቶች ደግሞ በአካባቢው ቀደም ባለው ሸልለዋል፣ አይተዋል፣ እርዳታም ተደርጓል። እንግዲህ በላላሾች አካባቢ ነው ትንሽ ድረስ ያሉ የሚሆን ነው ሀሳባችን። አላኩል ያህል ረብ አለሚን አላህ የወሰነው ነገር በማንም ነገርም አይቀር ስለሆነ አላህ እንደወሰነው ነው የምንወስደ። አላህ ከመወሰኑ ጋር የሃይማኖት አባቶች በማድረግ ነው ያለባቸው፣ ጸሎት ነው ማድረግ ያለባቸው። አንዳንድ ነገሮች በጊዜያት ይከሰታሉ። እንዲ አልፎ አልፎ በየጊዜያቱ አንዳንድ ሽብሮች አይጠፉም። እንደዚህ ያለውንም ደግሞ የሚመለከተው አካል ተለይስቶታል። አስተዳደር የሆነ ሰው ወል የመሰለ እንደ ደህንነት ያለ ይህ መከታተል አለበት። ሰፊውም ህዝብ አብሮ መስተዳደር አለበት። እያንዳንዱ ሁሉንም የምመለከት ነው የአንድነትና የሰላም ጉዳይና ያለፈው አልፏል፣ ወደፊት የነገር እንዳይደገም እንዳይከሰት ምናልባት እንደሚከሰት እንኳ ከባድ ጥፋት ከማጥፋቱ ሰው ተመድማቱ ከመገደሉ ንብረት ከመውደሙ በፊት የሚቆረጥበት የጠፋበትን ነገር የሚመለከተው ሁሉ መቀየስ አለበት። የሃይማኖት አባቶችም ህዝቡን ማስተማር መምከርና ዱአ ማድረግ አለባቸው። የሚሆን እንግዲህ ድምዳሜ ላይ የደረሱ ማስጠንቀቂያ ማሳሰቢያ ወደፊት እንዲህ አለ እንዳይደገም ጣት የሚሰጡ።
እሺ፣ እናመሰግናለን። ቀጣዩን ጥያቄ አሉላ።
አመሰግናለሁ ትዝታ። አባ ገዳ በየነ ሰንበቶ ለርሶን ይሄ ተከታይ ጥያቄ ይሄ ፈጽሞ ተቀባይነት የሌለው ግድያ የህግን ኃላፊነት እጃቸው ያስገቡ ወይም ራሳቸው ውሳኔ ላይ መድረስ የፈለጉ ሰዎች እየወሰዱት ያለው እርምጃ ስለሆነ እንደ እምነት አባቶችም እንደ ማህበረሰብ መሪም የሚሰማችሁን በቅርበት እንድታዩ ለማስታወስ ያህል ነው። ብዙዎች በሀዘንና በቁጣም ጭምር ነው ይሄን ሁኔታ እየገለጹ ያሉት። ሞገስ ተስፋዬ የተባሉ አድማጫችን ናቸው ለርሶም እናነሳውን ጥያቄ የላኩልን። ጠንከር ያለ አስተያየት ነው። አስተያየታቸውን ተከትሎ ጥያቄ እናነሳለን። ዱላ መምዘዝ ቀላል ነው እየገረፉ ይላሉ። ገና ከመንጋቱ እንዳይጨልም ተብሎ መስሎን ይሄን ወንጀል የሚፈጽሙት በሰላማዊ መንገድ ለፍርድ መቅረብ አለባቸው። አሁንም ድሃውና ሰላማዊ ሰው ነው እየሞተ ያለው። ሙሰኞቹ ናቸው ሌላውን የሚያሸብሩት። መፍትሄ መፈለግ አለበት። በአሁኑ ሰዓት እንደሚታየው ሰው በዘር ያሰበ በኢትዮጵያዊነት ማሰብ ሳይችል ኢትዮጵያን አንድ ማድረግ አይቻልም። ትውልድ መቀረጽ አለበት፣ መንቃት አለበት። ያኔም ሀገር ሰላም ይሆናል። በለት ኩርስ እየተደለለ ስንት ወንድሙን ይወት እያጠፋ ነው ይላሉ። ቀደም ብለን የገለጽናቸው አድማጫችን አቶ ተስፋዬ እነኚህ የተባሉት ግድያዎችና ወንጀሎች እንዴት እንደተከናወኑ የተቀነባበሩም ከሆነ በማን እንደተቀነባበሩ አናውቅምና ምርመራው ሲደርስ ያንን እንገልጻለን። በእናንተ በኩል ግን በዚህ ጉዳይ ላይ ምን አስተያየት አላችሁ? ስራ አጥነት፣ የኑሮ ውድነት እንዲህ ለከፋ ወንጀል መዳረግ ወንጀል እንዲፈጽሙ መገፋፋት አለበት ወይ?
እኔ በእውነቱ ሁላችንም ደህና ነን። የኢትዮጵያ ሕዝብ መቼ ከረሃብ ወጥቶ ነው ሰውን የሚገለው? እኛ በእውነት ተባብረን ወንድም ለወንድም ተጋግዘን እቺን ሀገር ከድህነት ማውጣት አለብን እንጂ ሰው ወንጀል ቢሰራም እንኳን ሕግ ያለበት ሀገር ሕግ ይጠይቃል እንጂ በአደባባይ በእውነት ሰምተን የማናውቀው ነው። በአሁኑ ጊዜ እየመጣብን ያገኛ እግዚአብሔር ምን እንደመጣብን መናቸ ቋንቋ ነው እንጂ ሰው ልጅ ደቡብ በጀት እንኳን ኢትዮጵያዊ አፍሪካ በሙሉ አንድ ነው። ጥቁር አፍሪካዊ ደርኛ፣ ጥቁር ኢትዮጵያዊ ደርኛ። በእውነት ይሄ ከ27 ዓመት ወዲህ ነው ይሄ የመጣብን። በአደባባይ ሰው ማቃጠል፣ የሃይማኖት አባት የሚከበረውን ማረድ፣ የእምነት ቦታዎች መስጊድና ቤተ ክርስቲያን ማቃጠል እያ አይተንም አናቅም ሰምተንም አናቅም። ስለዚህ አሁን ምን መደረግ አለበት? በአጭሩ የሃይማኖት አባትም አባ ገዳዎች በእውነት ከሆነ ሁኔታው ሳይከሰት ቤተ ክርስቲያን ውስጥና ወይም ደግሞ መስጊድ ውስጥ አይደለም ጉዳዩ፣ በየክፍለ ሀገሩ እንደ ድሮ በየአካባቢ እየዞሩ ይህንን ድምፅ ማሰማት ነው። በየቦታው በቡድን ሄደው ምንድን ነው ብለው በየከተማው በየገጠሩ ማሰማር አለብን። ከዛ በኋላ ህዝቡ አንድ ይሆናል። ዝም ብለን በስብሰባ ላይ የምንናገረው በቴሌቪዥን የምናገረው አይደለም። ስንቱ ነው ቴሌቪዥን አለው። ስለዚህ በእውነት እቺን ሀገር ከዚህ ለማዳን ሁላችንም እግዚአብሔር በሰጠን እግዚአብሔር ነው በሰጠው ሹመት ሰው አይደለም ከዛ መሀል ወስደን ደግሞ ለህዝባችን ልንጣሰብ ብሎ እግዚአብሔር የሰጠንን በየቦታው መጮህ አለብን። እጃችን ወደ ላይ መዘርጋት አለበት እንጂ የሚያሰኛ ደስ የሚል አይደለም። የምንበላው እንኳን በእውነት ወዳችን ገብቶ የምረጋ አይደለም። በአሁኑ ጊዜ ሀገር ሰላም ስትሆን ነው አካባቢው ሰላም ሲሆን ነው ብሄር ምንድን ነው። እኔ በእውነት ኢትዮጵያዊነታችን ነው እንጂ የማምነው እኔ በብሄሬ አላምንም። ብሄር ቋንቋ ነው። ቋንቋ ምን ችግር አለ? ውጭ ሀገር እኮ በፈረንጅ አካባቢ እንግሊዘኛ ተብሮ እንግሊዘኛ ሊናገር ይችላል የኔ ልጅ እዛ ከተወለደ። እኔ ይሄ አይደለም ጉዳዩ። ይሄ ሳይሆን ሁሉም የእምነት አባቶችም አባ ገዳዎችም በየቦታው ተከባብሎ ይሄን ነገር ማርገብ አለብን እንጂ ለወደፊቱ ይቺን ሀገር ለማዳን ከፈለግ በመንግስት ላይ ብቻ አይደለም ሄደን መጮህ አለብን። እንደምሰሙ ደግሞ አውቃለሁኝ ይሄንን ነው የሚቆሰቁሱት እነማን እንደሆኑ ደግሞ ከውስጡ ማውጣት በሙስና የተደባለቁ ሰዎች እነማን እንደሆነ ሁሉም ያውቃል። ይሄ ምንድን ነው? አሁን ትናንትና ተዘርፎ የነበረው ነው ዛሬ ተራማጅ ሆኖ ቁጭ ያለው። ትናንትና ህዝብ ሲያስገርፎ የነበረው ነው ዛሬ እኔ ነኝ እናንተ ኃላፊ ብሎ ሄደው። ይሄ መጣራት ይቅርታ ዝም ብሎ አይደለም። ሰው ልጅ እኮ ተገርፏል፣ ወጥቷል፣ ወንድሙ ተዟል፣ እስር ቤት ወጥቷል፣ ከሀገር ተሰዷል። ዝም ብሎ ይቅርታ በአፍ አይደለም፣ በሁሉም ይቅርታ መደረጋል። እግዚአብሔርም ወደው ያ ነው ካሳ ችግሩ ምንድን ነው ብለው ያንን አጣርተው በካሳም ይቅርታ መሄድ አለበት እንጂ ብዙ ነው ነገሩ። ውስጥ ውስጡን ስለምናቅ ሀቁን ተናግ ማደር ይቻላል። ሀቁን ተናግሬ ይሄ ነገር በእውነት ከሆነ በየአካባቢ ሄደን የሀገር ሽማግሌዎች ወልቷል ሄደን ህዝቡ መናገር ማሰባሰብ አለን። በየገበያው በየእምነት ቦታው የእምነት ለሁሉም እምነት አይለየንም። እምነት የሚያምነው ነው እግዚአብሔር ጋር ያደርሰኛል ብለው ሁላችንም ሳትከፋፈል ሄደን ወጪው አለበት መናገር አለበት ይሄ ነው አንድ ቢያደርገው ወጣቶቻችን በገል ላይ በመለፍ አለበት ይሄ በአደባባይ ዛሬ ህዝብ ተሰቅሎ ጭንቅላቱ ወደና ተዘግቶ በእውነት ወራሪ እንኳን አላደረግም ስለዚህ ለህዝባችን ለምንድነው ያልከው ብለን ሁላችንም መንቀሳቀስ እኔ በፊት በነገራችን የዛሬ 4-5 ዓመት የሃይማኖት አባቶች አባገዳዎች ከኤሌመንተሪ እስከ ዩኒቨርሲቲ ከዛ በኋላ ደግሞ በየቦታው እብደት ሄደን እንጩህ እቺ ሀገር ጦር አይደለች ብዬ ለአካባቢ ጠቅላይ ሚኒስትር ለክልሉ ፕሬዚደንት ተናግረ በእውነት ምስክር ሄደ ያን የምሰማን ሰው ጠፍቶን ነው ዛሬ ይሄ እንዴ ከጠፋ በኋላ እኮ እህል እንኳን ከጠፋ በኋላ መሰብሰብ ያቅታል ይሄን ደግሞ ቶሎ ማዳን አለብን እንጂ ይሄ ነገር በቀላሉ የምታይ አይደለም በእውነት የሚያስለቅስም ነው ልጆች እኮ ወዳቸው ሳይጠጉ ነው ሜዳ ላይ የሚያልቀው እናቶች ምንም ሳያደርጉ ነው ሜዳ ላይ የሚያልቁት አዛውንት እኮ ዛሬ በጦር ሲገባቸው እያለቀሱ እያለቁ ነው ምንድነው ደስ ብሎ ኢትዮጵያ ሊደን ብለን እናወራው እና ይሄ ሁላችንም ይህን ነገር ለማዳን መሄድ አለብን አካባቢ መለፍለፍ አለብን ማሰመር አለብን ስለዚህ መጽሐፍም ቢሆን ቁርአንም ቢሆን እግዚአብሔርን አብልክና ሁሉንም በአንዳይ ይላል እንጂ ሰው ነው የሚያወናብደው ወዳና ወዲህ
በጣም
ተናግሬ መሞት አለብኝ ይሄ ነው ችግሩ
እሺ በጣም ነው የምናመሰግነው አባገዳ በነገራችን ላይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ሶማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማቲያስ በዚህ ውይይት እንዲሳተፉ ፈልገን ነበር ስልኩ አልተባበረንም እንደሚታወቀው እሳቸው በጅጅጋ ነው የሚገኙት ሰሞኑን እንደዚሁ በተነሳ ብጥብጥ በርካታ ኢትዮጵያውያን ህይወታቸውን አጥተዋል አንድ 7 የሚሆን ቤተክርስቲያን ወድሟል እዛ አካባቢ ሳናገኛቸው ስለቀረን እናዝናለን ግን ለአድማጭ ማሳወቅ ፈልገን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪም ለማሳተፍ ፈልገን ነበር በቀጣይ የማቀርበው ጥያቄ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ ነው አባገዳ ሰንበቶ በጣም በርካታ ፍሬ ነገሮችን አንስተዋል ይቅርታ ያለ ፍትህ ሊሰመር እንደማይችል አንስተዋል ቤተክርስቲያን እንዲሁም የሃይማኖት መሪ ማንኛውም የሙስሊሙም ኦርቶዶክስም ወንጌላዊውም እስከዛሬ ድረስ ግዴታውን ተወጥቷል ወይ የሚል ነገር አንስተዋል አሁን ነው እንግዲህ የቤተክርስቲያን መሪዎች ወይንም የሃይማኖት መሪዎች ድምጻቸውን ከፍ አድርጋችሁ መናገር ጀመራችሁ ስለዚህ ካሁን በኋላ የሚቀጥለውን ጠበቅ አድርጋችሁ እንዴት ነው ይሄንን ህዝብ ከችግርና ከልቂት የምታድኑት ይላሉ አቶ ጌታውን ማንጉዳይ
አመሰግናለሁ እንግዲህ የመጀመሪያው ነገር ትክክል ነው ይቅርታ ያለ ፍትህ በጣም መሰረታዊ ጉዳይ ነው ይቅርታ መጠየቅና ይቅር ማለት ራሱ የፍትህ አገልግሎት ነው በሌላ መልኩ አንድን ጥፋተኛ በደል ያደረሰውን ሰው አሁን አጥፍተኛል ጎርተኛል በደለኛል ይሄ ነው እና በህግ የሚያስጠይቅህን ነገር አድርገሃል ቢሆንም ግን ይህንን እስከተቀበልክ ድረስ ማጥፋት ይህንን ይህን በደል መስራት ይህን እስከተቀበልክ ድረስ ደግሞ ይቅርልሃለሁ ነው የሚባለው እዛች ጋ ነው ይቅርታ ያለ ፍትህ የሚባለው በእነቱ አቅጣጫ ከተመለከትን በሌላ መልክ ደግሞ የደንብንና ህግንና ስርአትን የባህልን ቢሆን የመንግስት ቢሆን ሃይማኖታዊ ስርአትንና ደንብን ስራ ላይ አውሎ በዛ መልክ ደግሞ ይቅርታም እየተደረገ መከፈል የሚገባው ዋጋ ደግሞ መክፈል የማይቀር ነው ትልቁ ነገር አሁን እኔ በጣም ደስ ያለኝ ጥያቄ የሃይማኖት አባቶች የህብረተሰብ መሪዎች ግዴታቸውን በሚገባ ተወጥተዋል ወይ የሚለው ጥሩ ጥያቄ ነው ቀደም ባሉት ጊዜያት የልባችንን እንደወጣ ብለን ለህዝብ መናገር አንችልም ነበር ያ እንዲሆን እኛም በበኩላችን ትግል አድርገናል የሃይማኖት አባቶች ግን ሲሰማ ህዝብ ይሰማል እና መንገድ ይከፈትልን እያለ ነበር አሁን እድሉን አልተነፈትም እየተና ገርሚን ነው ቅድም እንዳልኩን የህዝቡ አለመስማት ጉዳይ ካልሆነ በስተቀር ጥረት እየተደረገ ነው በሚገባ ግዴታችንን የመወጣታችን ነገር የጊዜ ጉዳይ ችግሮች ደግሞ መደራረብ ጉዳይ ነው አሁን ግጭቶች እየሄዱ ያሉት በአንድ ጎን በአንድ ምክንያት ይነሳሉ በሌላ በኩል ደግሞ በሌላ ምክንያት እና በተለያየ ምክንያቶች በአንድ ጊዜ በአንድ ቀን ሳምንት ባልሞላ ጊዜ ውስጥ ከፍተኛ የሆኑ ግጭቶች ይፈጠራሉ ነፍስን የሚያጠፉ ንብረትን የሚያወድሙ አንዱን ስሜት ስለ አንዱ መልክት ሲናስተላለፍ ክርስቶስ አንድ ነገር ስለሚናገር ሌላ ነገር ይሆናል እዚህ ጋ የእኛ ብቻ የመንግስት እገዛ ሲኖር ነው መንግስት የእግዚአብሔር አገልጋይ ነው የህዝብ አገልጋይ እንደመሆኑ እንደ ሃይማኖተኞች እኛ የምናምነው እግዚአብሔር ህዝቡን በስርዓትና በህግ በደንብ ሰዎች በሰላም ተግባብተው ይኖሩ ዘንድ መንግስት ስርዓትን እንዲያስከብር ለመንግስት የራሱን ድርሻ አመራር ሰጠ ብለን እናምናለን። አካፈለ ለመንግስት እና መንግስት የህዝብ አገልጋይ ነው። ስለዚህ መንግስት እና የሃይማኖት አባቶች የህዝብ መሪዎች በጋራ ተቀናጅተው ቢሰሩ ውጤት ሊገኝ ይችላል። እኛ ወተን ብንናገር በቂ አይደለም። ምክንያቱም ይቅርታውን የምህረቱን የፍቅሩን ብቻ ይዘን የምንከሆነና እንደ ሃይማኖተኞች እንደ ክርስቲያኖች ወንጌሉን ብቻ ይዘን ብንወጣና ህጉ የሚለውን ደግሞ የማናሳይ ከሆነ ህግን ብቻ የሚያውቅና የቁርአኑ መልእክት የሚሆን የወንጌሉ መልእክት የማይገባ ነው። ስለዚህ መንግስት የራሱን ብቻ እየተወጥ ልመለከተን አቅጣጫ ሁሉ መንቀሳቀስ መቻል አለብን። አሁን ያለው ነገር ስርዓት አልበኝነት የለገሰበት ሁኔታ ስለሆነ ሰው ይስጥየ የሃይማኖት መሪዎችን ይሁን የጎሳ መሪዎችን ይሁን አባ ገዳዎችን ይሁን በጭሙና የማይሰማበት ነው። አሁን የእኔ መልእክት ማለት የሚፈልገው ህዝብ ይስማን፣ ስሙን፣ ህዝባችን ይስማን። ብዙ ጊዜ የሚፈጠሩትን ችግሮች በወጣቱ ላይ ነው መላከተው። ወጣት ብቻ አይደለም አሁን ብዙዎች የተሰብ ክፍሎችን በተሰወረ አኳኋን እያሳተፈ ያለ ሁኔታ ወጣቱን ጋብ እንዲል ስንመክረው ስንነግረው ግብ እያለ ነው። ነገር ግን ትልቁ ችግር ስርዓት አልበኝነት ባልተለመደ ሁኔታ በኢትዮጵያ ህዝብ በማያውቀው ሁኔታ መንገስ ጀመረ። ስርዓት አልበኝነት ከነገሰ ደግሞ ማረጋጋት በጣም አስቸጋሪ ነው። ስርዓት አልበኝነቱን ወደ ስርዓት መመለስ እጅግ በጣም አስቸጋሪ ይሆናል። ምክር አንዱ መሳሪያችን ከሆነ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅሞ ስርዓት እንዲሰፍን ማድረግ መቻል አለበት። ሁለቱ ሲቀናጅ ነው ብዬ አስባለሁ። ይቅርታና ፍትህ አንድ ላይ እንዲሄዱ የሚደረግበት እና አሁን እየሆነ ያለው አሁንም ደግሞ እናገራለሁ ለህዝባችን፣ እኛ እየተናገርን ያለ ነው ሃይማኖት ብሎ የምነሳ ሃይማኖት አይደለም ጉዳዩ። ዘር ቋንቋ ብሎ የምነሳ የቋንቋ ጉዳይም አይደለም፣ የዘርም ጉዳይ አይደለም። ህዝቡን ግለሰቡን የሚያመውን ቦታ ነክቶ እንዲጮ እንዲናገር የሚያደርግ አሰራር አለ። አሁን ሃይማኖት ጉዳይ ላይ ሰውን ነፍሱን ህይወቱን ይሰጣል። ይህ የተለመደ ነው በየትኛውም ሀገር። ስለዚህ ሃይማኖትን መሰረት ያደረገ ጉዳይ ሲነሳ ህዝቡ ሆ ብሎ ይነሳል። ሃይማኖትን የሚከላከል መስለው እና ነገሩ ግን ሌላ ነገር ነው። የዘር ጉዳይ ይነሳል። ዘር ወገኑን ወይም ደግሞ ማንነቱ ይከላከል ዘንድ ይነሳል። በጭፍኑ ይሄዳል። እነዚህ ይህን ያሉት የዘር፣ የቋንቋ፣ የድንበር እነዚህ ነገሮች ሁሉ በትክክል ድንበርም አይደሉም፣ ዘርም አይደሉም፣ ሃይማኖትም አይደሉም፣ ሌላ ነገር ነው። ህዝባችን ይህንን መረዳት አለበት። እዚህ ይህ ምንድን ነው እንዲል ነው ይህንን እያልን ነው። ቀጨምርን ማለት አለብን። እንቀጥላለን ያሉንን መዋቅሮች እየተጠቀምን በያለንበት በህዝቡ መካከል ነን እና በጣም ተክትን ትኩረት ተክትን መስራት አለብን። እንደ እኔ ቤተ ክርስቲያን በዚህ ጉዳይ ቆርጠን ተነስተናል። ወደኋላ ማንልን በፊት እንዲሆን ሁኔታዎች በማይፈቅዱበትን ጊዜ ተናግረናል እና አሁን ደግሞ የበለጠ ተጋለ ብዬ አስባለሁ።
በጣም እናመሰግናለን። እንደዚህ በቀጥታ መናገራችሁና ደግሞ ከመንግስትም ጋር ተጣምሮ ነው ፍቅርና ስብከቱ ከኃላፊነት ጋር ነው ብለዋል ቄስ ዮናስ ይገዙ። እናመሰግናለን። የመጨረሻው ጥያቄ በድምጽ የደረሰን ነው፣ ለሁላችሁም ነው። ድምጹን እናሰማችሁና ወደ እናንተ እንመጣለን።
ጤና ይስጥልኝ ቪዎች። የኔ ጥያቄ የሃይማኖት አባቶች አሁን ኢትዮጵያ ውስጥ ላለው መስቀልቅል ሁኔታና የሞራል ውድቀት የራሳቸው አስተዋጽኦ የላቸውም ወይ የሚል ነው። ይህ እውነት ከሆነ እነሱ የሞራል ልዕልና ሳይኖራቸው ህዝቡን ተዋደዱ አትጋጩ ቢሉ ማን ይሰማቸዋል? ሁለተኛ፣ ባለፉት 27 ዓመታት ኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት ሲደረግ ነበረ። ለምሳሌ በምርጫ 97 ጊዜ አኝዋቆች በሶማሌ ክልል በልዩ ኃይል፣ እንዲሁም ባለፉት 3 ዓመታት በአማራና ኦሮሚያ በርካታ ሰዎች ተገድለዋል። እኔ እስከማውቀው ይህንን ድርጊት ያወገዘ የሃይማኖት ተቋም አላውቅም። አሁን እንደ ሃይማኖት አባት መንግስት ግጭትን ያቁም የምትሉት የዶክተር አብይ መንግስት ዲሞክራሲያዊ በመሆኑና መንግስትን ብንጠይቅ ምንም ነገር አይደርስብንም ከሚል መንፈስ ነው ማለት ነው? እጅግ አመሰግናለሁ።
እንግዲህ አድማጫችን እንደጠየቁት ቁጥብነት ነበር የሚል አስተያየትም አቅርበዋል። እንዲሁም ደግሞ አብያተ ክርስቲያናት ራሳቸው የእምነት ተቋማት ሁሉንም በራሳቸው ማድረግ የሚገባቸውን አላደረጉም የሚል ቅሬታ መሰል አስተያየትም ገልጸዋል።
ከቁጥብነትም በላይ ወገንተኝነትም የነበረበት ነው የሚሉ አሉ። በጣም ብዙ ቦታ የሰብአዊ መብት ሲጣስ፣ ያለ አግባብ፣ ያለ ፍትህ፣ ያለ ህግ ሰዎች ሲገደሉ አንዱን ቸል ብሎ ማየት፣ ግን አንዳንድ ጊዜ ደግሞ ቤተ ክርስቲያን ወይንም የሃይማኖት መሪዎች ድምጻቸውን ከፍ አድርጎ መናገር እንደነበረ የሚያመለክቱ ትችቶች አሉና አያይዛችሁ ለማጠቃለያ ሐሳባችሁን ብትሰጡን።
እኔ በጣም ነው ሀቁንም የምነግራችሁ። ስንቱ ነው የሃይማኖት አባት ለእምነቱ አድረው እቺን ሀገር ወደ ጥሩ መንፈስና ጥሩ ሃይማኖት ሲያካሄድ የነበር ሁላችን የምናውቀው ነው እኮ። በእውነት ሀቀኛም አሉ፣ ሀቀኛ ለሀገር የሚሞቱ። ሌላው ደግሞ በሃይማኖት ሰበብ እኮ ካድሬ የሚሆኑ አሉ። ይሄ እኮ ሀቁ መሸፋፈን እግዚአብሔር ያይናል። በጭንቅላታችን እግዚአብሔር አናመልጥም፣ እግራችን ደግሞ መሬት አናመልጥም። ስንቱ ነው ሃይማኖቱን ብቻ እግዚአብሔር በሰጠው ስልጣን በተማረው በህዝባችን ወደ ጥሩ መንፈስ ሲመራ የነበረው። ሌላው እኮ የሃይማኖቱን ትቶ ነው ሌላው ሲያካሄድ የነበረው። ዛሬ እኔ ሃይማኖት አባት ነኝ ቢወጣ ህዝቡ ይቀበለኝ ይሆን? ትናንትና ምን እንደሰራው ስለሚያቀኝ። ሌላ አባቶች ደግሞ ለሀገራቸው ለእውነታቸው ሃይማኖታቸው በትክክል የሚያለቅሱ አሉ። ስለዚህ መፍትሄው የምለው እኔ ወደ እግዚአብሔር ተመልሰን በጥሩ ሁኔታ እንስበክ ነው የምለው። እኔ በጥሩ ሁኔታ በተሰጠ ስልጣን ህዝባችንን ይሰማናል፣ ህዝብ ነው። ስለዚህ እንስበክ ነው። ለምን አይሰማም? ይሰማናል። የኢትዮጵያ ህዝብ እኮ ጥሩ ህዝብ ነው፣ ጥሩ ወጣት ነው ያለው። በጥሩ ሁኔታ ማስተማርና ህዝባችንን በጥሩ ማገልገል አለብን ነው የምለው።
እናመሰግናለን። አሁን ቄስ ዮናስ ይገዙ መልስ እንዲሰጡበት ጊዜ እንስጥና
በተለይ ጥያቄውን ላቀረቡት ወገን የመጀመሪያው ነገር ሃይማኖተኛ መሆንና ሃይማኖቱ በሚያዘው ልክ መኖር የተለያዩ ነገሮች ይሆናሉ አንዳንድ ጊዜ እና ያ ደግሞ በየሰው ነው የሚወሰነው እና እንዳው በጠቅላላው እንዲህ ነው ማለት ያስቸግራል። ግን እንደየሰው ነው የሚሆነው። ወገንተኝነት፣ ቸልተኝነት የሚገባ አይደለም፣ መሆን የለበትም። በትክክል አንድ የሃይማኖት መሪ እንደ መንፈሳዊ ሰው የሞራል የበላይነት ከሌለውና ምሳሌ መሆን የማይችል ከሆነ መምከርም አይችልም፣ ይልቁንስ ህዝቡን ወደማይገባ አቅጣጫ ይመራል እና የሃይማኖት መሪዎች ሃይማኖተኛ መሆን ይገባቸዋል ብዬ ራሴን ምክር መስጠት ይፈልጋለሁ። በሃይማኖት ስም መንቀሳቀሱ አንዳንድ ጊዜ የሚጀምረውን ከዛ እንዲህ ካለ አይነት ሁኔታ ነውና ሆኖ ከሆነ መታረም ያለበት ጉዳይ ነው። በሌላ ጎኑ ደግሞ ሃይማኖተኛ ሆነው የመንፈሳዊ መሪ ሆነው የቤተ ክርስቲያን የመስጊድ መሪ ሆነው ለህዝቡ ደግሞ ለአገር ሰላም፣ ለፍትህ፣ ለዜጎች መብትና ነጻነት የሚሞግቱ ደግሞ አሉ። እንደ ቤተ ክርስቲያንም እንደ ግለሰብም የሚያደርጉ አሉና አንዳንድ ጊዜ በፍትህና በአድሎ ዙሪያ የሃይማኖት መሪዎች ሲናገሩ የሆኑትን ነገሮች እናውቃለን። ባለፉት ዘመናት እና ነፍሳቸውን እስከ ማጣት ድረስ ህይወታቸውን እስከ መሰዋት ድረስ የሄዱ አባቶችን እናውቃለን፣ የሃይማኖት አባቶችን። በዘመናችንም እንዲህ አይነት ሰዎች ያስፈልጋሉ። እንዲህ አይነት ሊደገም አይገባም። አሁን ያል ካለው መንግስት ተስፋ የምናደርገው ማድመጥ፣ መስማት፣ መምከር የሚበላች ነገር ካለ ያልተገባ ነገር ተሰርቶ ከሆነ አለበለዚያ ግን ድጋፍ መስጠትና በሚገባው አኳኋን መስራት አስፈላጊ ነው። የሞራል የበላይነት የግድ ያስፈልገናል። በአሁኑ ኢትዮጵያ ውስጥ የሃይማኖት አባቶች የሞራል የበላይነታችንን ማስጠበቅ አለብን። ደግሞም ራሳችንን እየፈተሽን መሄድ አለብን። መድኃኒት ለመሆን መጀመሪያ መድኃኒትነትን ማወቅ ያስፈልጋል እና እኔ የምለው አይገባም። ጥያቄው ያሉት ሙሉ በሙሉ በጣም እርግጠኛ ሆነን ሁሉ ነገር ጥሩ ነው አንልም። ችግሮች ይኖራሉ፣ መስተካከል ግን እንችላለን ማለት ፈልጋለሁ።
መልካም ይሄ መስተካከል ለሁሉም ነው። በመንፈስ አባቶች በኩል ቀድሞ የነበሩ ችግሮችን ችግር ናቸው ብሎ ከመቀበል መጀመራችሁ እንዳሉት ደግሞ በጥቅል መገለጽ የለበትም። ቄስ ዮናስ ይገዙ እንዳሉት በርግጥም ደግሞ ለአገልግሎት ያደሩ አባቶች እንደነበሩ እንዳሉትም በአገልግሎታቸው ጉዳት ሲደርስባቸው የዘለቁ እንዳሉም ይታወቃልና የነሱንም ማስተዋወስ ተገቢ ነው። አመስግነን እንዝጋ። ትዝታ፣
በጣም ነው የምናመሰግነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ፣
የእስልምና ተቋማት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ፣
የክቡር ዶክተሬት እና የሰላም አምባሳደር አባገዳ በየነ ሰንበቶ እንዲሁም ጋብዘናቸው በስልክ ያለ መተባበር ሳይገኙልን የቀሩ የስልክ ያለ መተባበር ስልክ ስንደውል ነበር። እዛ አካባቢ በጣም ችግር ሊኖርም ይችላል፣ ሊነሳ አልቻለም። ቀደም ብሎ ግን አነጋግረናቸው ነበረ በፕሮግራም እንዲሳተፉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮ ሶማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማቲያስ ሊገኙልን አልቻሉም። ግን እንደተገኙ አድርገን እሳቸውንም ደግሞ ወደፊት ልናነጋግራቸው እንሞክራለን። እናንተን ስለ ትብብራችሁ እጅግ አድርገን እናመሰግናለን። ጥያቄ ያቀረቡትንም አድማጮች
እናመሰግናለን። መልሰንም እንደምናገኛችሁ ተስፋ እናደርጋለን። በተግባር በየአካባቢው የሚሰሩትንም ጉዳዮች ለመከታተል እናንተንም እየጠየቅን የተሰሩትን የሆኑትን ጉዳዮች ለመጠየቅ እንሞክራለን። እግዚአብሔር ይስጥልን።
እናመሰግናለን። ደህና ደህና
ዝግጅቱ አላበቃም አድማጮች። በመጪው ሳምንት አንዱን ቀን ይቀጥላል። እንግዶቻችንን እናመሰግናለን። ቀጣዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝት፣ ዩናይትድ ስቴትስ አፍሪካ ያሉትን ወታደሮቿን እንደምታስወጣ ተገለጸ፣ የኢቦላ በሽታን ለመግታት ክትባቱን መጠቀም እንደሚቻል ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። የአትላንቲክ መጽሔት ድረገጽ ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከኢትዮጵያውያንና ትውልደ ኢትዮጵያ ጋር ስላደረጉት ግንኙነት ዘግቧል። የዳያስፖራ ማህበረሰብ ጠቅላይ ሚኒስትሩ በሄዱባቸው የሀገሪቱ አካባቢዎች ተስፋና የአንድነት ስሜት በማንጸባረቅ ተቀብለዋቸዋል ይላል ጽሑፉ። ጠቅላይ ሚኒስትር አብይ እዚህ ዋሽንግተን ዲሲ በነበሩበት ወቅት የኢትዮጵያና የኤርትራ ባንዲራዎች በመኪና መስኮቶችና በአፓርትማዎች ይታዩ እንደነበር ጽሑፉ ያወሳል። ጠቅላይ ሚኒስትሩ ንግግር ባደረጉበት የዋሽንግተን ኮንቬንሽን ማዕከል አካባቢ በሕይወታቸው ይገጥመናል ብለው ባልገመቱበት ቦታ ለመገኘትና ሁነቱን ለመቅረጽ የተጓዙ ሰዎች በብዛት ይታዩ እንደነበር ዘገባው ጠቅሷል። ከዋሽንግተን ዲሲ አካባቢ ብቻ ሳይሆን ኦሃዮ፣ ካሊፎርኒያንና ጆርጂያን ከመሳሰሉ ክፍላተ ግዛትም መጥተው እንደነበር የአትላንቲክ ዘገባ አውስቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተሰበሰበው ሕዝብ ባደረጉት ንግግር ሁላችንም ለመፈወስ ከቆረጥን በአድዋ እንዳደረግነው ሁሉ አዲስ ታሪክ እንጽፋለን። የትውልዳችሁ ኩራት ለመሆን ከፈለጋችሁ ኦሮሞዎች፣ አማሮች፣ ወላይታዎች፣ ጉራጌዎችና ስልጤ እኩል ኢትዮጵያውያን መሆናቸውን እንዲገነዘቡ ያስፈልጋል ሲሉ ማሳሰባቸውን አትላንቲክ መጽሔት ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድን ለመቀበል በዋሽንግተን ኮንቬንሽን ማዕከል ከተለያየ ብሔር ብሔረሰብ የተሰበሰቡ ኢትዮጵያውያን 20 ሺህ እንደሚሆኑ ዘገባው ጠቅሶ ከመናገራቸው በፊት የተለያዩ የሃይማኖት መሪዎች ጸሎት ማድረጋቸውን ዘገባው አክሏል። እዚህ ዩናይትድ ስቴትስ ካሉ ኢትዮጵያውያንና ትውልደ ኢትዮጵያ መካከል በደርግ አገዛዝ ቀይ ሽብር ምክንያት ከሀገራቸው ከወጡት መካከል ፕሮፌሰር ጌታቸው መታፈሪያን የመሳሰሉ እንደሚገኙባቸው አትላንቲክ መጽሔት ድረገጽ ላይ የወጣው ዘገባ ጠቅሷል። ፕሮፌሰር ጌታቸው ከሟቿ ባለቤታቸው ዶክተር ማይገነት ሽፈራው ጋር ሆነው እንደ አውሮፓ አቆጣጠር የ1974ቱ የኢትዮጵያ አብዮትና የተማረው የሰው ኃይል መፍለስ በሚል ርዕስ መጽሐፍ ጽፈዋል። በደርጉ የቀይ ሽብር ዘመን አዲስ አበባ ላይ በየቀኑ 100 የሚሆኑ ልጆችና ወጣቶች ይገደሉ እንደነበር፣ አብዛኞቹ አስከሬኖችም ለመቀጣጫ ሲባል መንገድ ላይ ይጣሉ እንደነበር ባልቲሞር በሚገኘው ሞርጋን ስቴት ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው ገልጸዋል። በዛን ቀይ ሽብር ተብሎ ይታወቅ በነበረበት ወቅት ወታደሮች ልጆችን ገድለው ቤተሰቦቻቸው ለተገደሉበት ጥይት እንዲከፍሉ ይጠይቁ እንደነበር አትላንቲክ መጽሔት አውስቷል። ጽሑፍ አያይዞም በጠቅላይ ሚኒስትር አብይ አህመድ ስልጣን ላይ መውጣት ምክንያት ሁሉም ነገር በጎ ነው ማለት እንዳልሆነ ያብራራል። ፍልሰተኞች በተለይም ኤርትራውያን መፍለሳቸውና ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት ባህር ውስጥ መስመጡን ቀጥለዋል። ከኤርትራ ጋር በሚዋሰነው የኢትዮጵያ ድንበር ያሉ ሰዎች ባድመን የመሳሰሉት ግዛቶች ለኤርትራ በማስረከብ ረገድ የጠቅላይ ሚኒስትሩን ውሳኔ አይጋሩም። አንዳንድ ኦሮሞዎች አሁንም ከጭቆና እንዳልወጡ በመግለጽ አምረው ይናገራሉ ሲል የአትላንቲክ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። የትራምፕ አስተዳደር ፖሊሲ ከቻይናና ከሩሲያ በሚደቀኑ አደጋዎች ላይ ለማትኮር ባወጣው ስትራቴጂ መሰረት አንድ ከፍተኛ ወታደራዊ አዛዥ ያወጡት እቅድ አፍሪካ ውስጥ ያሉት የአሜሪካ ወታደሮች በሌሎች ቦታዎች ላይ ይመደባሉ፣ በአህጉሪቱ ያሉ የልዩ እንቅስቃሴ ተልእኮዎችም እየቀነሱ እንደሚሄዱ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። የመከላከያ ሚኒስቴር ባለስልጣኖች እንደሚሉት የአሜሪካ ወታደሮች በብዛት የሚንቀሳቀሱበትና ልዩ ተልእኮው እየተገባደደ የሚሄድባቸው የአፍሪካ ሀገሮች የማዕከላዊና የምዕራብ አፍሪካ ሀገሮች መሆናቸውን ዘገባው ጠቅሷል። የልዩ እንቅስቃሴው ተልእኮ ከአክራሪ ሙስሊሞች የሚደቀነውን አደጋ እንዲታገሉ የአፍሪካ ወታደራዊ ኃይልን ሲያሰለጥን ቆይቷል። የዩናይትድ ስቴትስ የአፍሪካ እዝ ኃላፊ ቶማስ ዋልድሃውዘር አፍሪካ ያሉትን የአሜሪካ ወታደሮች የማስወጣት እቅድ የቀየሱት ባለፈው ዓመት ኒጀር ላይ በተደረገው የደፈጣ ውጊያ 4 አሜሪካውያን ከተገደሉ በኋላ እና በደቡብ ምዕራብ ሶማሊያ ባለፈው ሰኔ ወር 1 አሜሪካዊ ወታደር ከተገደለ በኋላ ነው። ጀነራል ዋልድሃውዘር ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ መጠይቅ እቅዳቸው ወታደራዊው ኃይል በዓለም ዙሪያ የሚደቀኑትን አደጋዎች ለመግታት አቅሙን ለማጠናከር እንጂ ከአፍሪካ ለማፈግፈግ አይደለም ብለዋል። ዩናይትድ ስቴትስ አስፈላጊ ሆኖ በምታገኝበት ጊዜ ለአሜሪካ ጥቅም ለመከላከል ወደ አፍሪካ የመመለስ መብት አላት ሲሉም ማከላቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። በአፍሪካ ዙሪያ ከአልቃይዳ ጋር በተሳሰሩ እስላማዊ መንግስት ነኝ የሚለው ቡድንና ቦኮ ሐራምን በመሳሰሉት ጽንፈኛ ሙስሊም ቡድኖች ላይ ዩናይትድ ስቴትስ በምታካሄደው ትግል አፍሪካ የጦር አውድማ ሆና ቆይታለች ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ። ዘገባው አያይዞም በአሁኑ ወቅት ዩናይትድ ስቴትስ የምታተኩረው በአሸባሪነት ላይ ሳይሆን ከሀገራት በሚደቀን አደጋ ላይ መሆኑን ሲያስረዳ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ያሉትን ጠቅሷል። በአሸባሪዎች ላይ ዘመቻ ማካሄዱን እንቀጥላለን፣ ይሁንና የዩናይትድ ስቴትስ ብሔራዊ ጸጥታ ዋና ትኩረት አሸባሪነት ሳይሆን የትልቅ ኃይል ውድድር ነው ማለታቸውን ዘገባው ጠቅሷል። አፍሪካ ተመድበው የነበሩ በብዙ መቶዎች የሚቆጠሩ የልዩ እንቅስቃሴ ወታደሮችና የድጋፍ ኃይላቸው እንደሚወጡ ጀነራል ዋልድሃውዘር ገልጸዋል። ወታደሮቹ ካሜሩንን ከመሳሰሉት ወታደሮቻቸው በበቂ በመሰልጠናቸው ወደ ተልእኮው ሲሄዱ የአሜሪካ ወታደሮች አብረዋቸው መሄድ የማያስፈልጋቸው ደረጃ ላይ ደርሷል ከሚሏቸው ሀገሮች መውጣት እንደሚጀምሩ ገልጸዋል። የናይጄሪያ ወታደሮችን በቅርቡ የአሜሪካ ወታደሮች እርዳታ የማያስፈልጋቸው ደረጃ ላይ ይደርሳሉ ተብሎ እንደሚታመን የአሜሪካ የመከላከያ ሚኒስቴር ባለስልጣኖች ጠቁመዋል። ከ7000 በላይ የሚሆኑ የልዩ እንቅስቃሴ ወታደሮች በዓለም ዙሪያ እየሰሩ ናቸው። አብዛኞቹ የመን፣ ሊቢያ፣ ሶማሊያና በሌሎችም ቦታዎች በአሸባሪነት ላይ ውጊያ ሲያካሄዱ ቆይተዋል። ከነሱም 1200 በአፍሪካ ተልእኮ ላይ የተሰማሩ ናቸው። በመጀመሪያ ደረጃ የሚቀነሱትም እነሱ መሆናቸውን ዘገባው ጠቅሷል። አሁንም ኒውዮርክ ታይምስ ጋዜጣ ድረገጽ በሙከራነት ደረጃ ላይ ያለው የኢቦላ የክትባት መድኃኒት ጥቅም ላይ ሊውል እንደሚችል የዓለም የጤና ድርጅት ማስታወቁን ዘግቧል። የዓለም የጤና ድርጅት የአስቸኳይ ጊዜ ሁኔታ ምክትል ዋና ስራ አስኪያጅ ዶክተር ፒተር ሰላማ በአሁኑ ወቅት በሰሜን ኪቩ ክፍለ ሀገር የተዛመተው ኢቦላ ዛይር የገባው ቫይረስ አይነት ነው። በፊትም በኢኳተር ክፍለ ሀገር ገብቶ የነበረው ኢቦላ የዚህ አይነት ሲሆን የሙከራው ክትባት የበሽታውን መስፋፋት ሊገታ መቻሉን የኒውዮርክ ታይምስ ጋዜጣ ድረገጽ ዘገባ ገልጿል። ይኸው የሙከራ ክትባት ከሁለት ዓመታት በፊት ምዕራብ አፍሪቃን ያተራመሰው የኢቦላ በሽታ መዛመት ሊገባደድ ሲል ጥቅም ላይ በዋለበት ወቅት መቶ በመቶ ውጤታማ እንደነበር ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
በመጨረሻም አድማጮች፣ በዩናይትድ ስቴትስ ዙሪያ ያሉ ወደ 350 የሚጠጉ የዜና ድርጅቶች ከትላንት በስቲያ ሐሙስ ለፕሬስ ነጻነት የሚቆሙና ፕሬዚደንት ዶናልድ ትራምፕ በሚዲያ ላይ የሚሰነዝሩትን ጥቃት የሚቃወሙ ርዕሰ አንቀጾች አውጥተዋል። ለአሜሪካ ድምፅ የዋይት ሀውስ ቤተ መንግሥት ዘጋቢ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ትላንት ኒውዚየም በተባለው በዋሽንግተን ዲሲ የሚገኘው የፕሬስ ነጻነትን ለማክበር የተመሰረተው ቤተ መዘክርን የጎበኙ ሰዎች የውሸት ዜና በሚለው ክስ ላይ የተነሳ የህብረት ትግል አድርገው አይተውታል። ዘ ቦስተን ግሎብ በተባለው ጋዜጣ አስተባባሪነት ከ300 በላይ የሚሆኑ የዜና ድርጅቶች በነጻ ፕሬስ ላይ የተከፈተ ቆሻሻ ጦርነት ያሉትን የሚያወግዙ ርዕሰ አንቀጾች አውጥተዋል። በዩናይትድ ስቴትስ ህገ መንግስት የመጀመሪያው ማሻሻያ ማዕከል ስራ አስኪያጅ ላታኖት ያብራራሉ።
The reason they're doing these editorials is because the criticism of the press has been so blatant. ጋዜጦች አንቀጾችን ያወጡበት
ምክንያት በፕሬስ ላይ የሚሰነዘረው ነቀፌታ አይን ያወጣ በመሆኑ ነው። ማቆሚያም የለውም። ስለሆነም ስለ ፕሬስ ነጻነት ጠቃሚነት ህዝቡን ለማስገንዘብ የወሰዱት እርምጃ ነው።
Fake, disgusting news.
ዶናልድ ትራምፕ በፕሬስ ላይ የሚሰነዘሩት ጥቃት ፕሬዝዳንትነታቸው የሚያዘወትረው ርዕስ ሆኗል። ሚዲያውን የህዝብ ጠላት የሚል ቅጽል ለጥፈውበታል። የፕሬዝዳንቱ አባባሎች በዲሞክራሲያዊ ስርዓቶች ሚዲያ የሚኖረውን ነጻ ሚና አይረዱም ወደሚለው ነቀፌታ አምርተዋል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ግን ይህን አትቀበልም። ሚዲያውን ጥፋተኛ ማድረጉን ቀጥላበታለች።
Frankly, if we want to look at who's creating divisions in the country, I think the media has done more to
ለመናገር በሀገሪቱ ክፍፍል የፈጠረው ማን ነው ብንል ሀገሪቱ ይበልጥ እንድትከፋፈል ያደረገው ሚዲያው ይመስለኛል። ከፕሬዝዳንቱ ይልቅ ሚዲያው ነው የከፋፈለው።
አክቲቪስቶች ግን ትራምፕ የሚያዘወትሩት የውሸት ዜና የሚለው ቃል በህዝቡ ላይ ሊያሳድር የሚችለው ተጽዕኖ ያሳስባቸዋል። ፕሬዝዳንት ትራምፕ የሚናገሩት ብዙውን ጊዜ የተሳሳተ ቢሆንም ደጋፊዎቻቸው ስለሚያምኑት በእውነታው ላይ የተለየ አመለካከት ካለው የተቀረው የሀገሪቱ ህዝብ ጋር ወሳኝ የፖሊሲ ውይይት ለማካሄድ እንደማይቻል አክቲቪስቶች ገልጸዋል። ፕሬዝዳንቱ በፕሬስ ላይ ያላቸው ጠላታዊ አመለካከት የደህንነት ስጋት ማሳደሩ አልቀረም። ካለፈው ጥር ወር አንስቶ እስካሁን ባለው ጊዜ 31 አሜሪካውያን ጋዜጠኞች ጥቃት እንደደረሰባቸው የዩናይትድ ስቴትስ የፕሬስ ነጻነትን ጉዳይ የሚከታተል አካል ጠቁሟል።
አድማጮች፣ ወደ ማጠቃለያ ዜና መሸጋገሪያ አጠር ያለ በመሳሪያ የተቀነባበረ ሙዚቃ እንጋብዛችሁ።
የማጠቃለያ ዜና አሰማለሁ። ከ1997 ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት አፋኝ አዋጆችን መመርመር ጀምሯል። የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ፕሬዝዳንት ሳልቫኪር ኤርትራ የሄዱት ፕሬዝዳንት ኢሳያስ አፈወርቂ ባደረጉላቸው ጥሪ መሰረት ለሶስት ቀናት ጉብኝት ነው። የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን በ80 ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ከዋሽንግተን ጋር እየተባባሰ በወጣው ውዝግብ ወደኋላ እንደማይሉና እንደማያሳስባቸው አስታውቀዋል። ለሰዓቱ ያለን አጠር ያለ የማጠቃለያ ዜና በዚሁ አበቃ። በመጨረሻ አንድ ዜና ላንብብ። እዚህ ዋሽንግተን እዚህ አሜሪካ ቦስተን ማሳቹሴትስ ኗሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ጥላቻን ግንብ ለማፍረስ የሚረዳ የመደመር ሰልፍ ዛሬ ማድረጋቸው ተገልጧል።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀው ለአዲስ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።